Gambino. B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዕለት ገቢ ግብር ተመላይ የተሰራው ስሌት 40% ያህሉ ችግር እንዳለበት አስታወቁ።
የኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላየ ሰው ያስደነግጣል። ተመዝኖ ሲመጣ በ2000 በ3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተተ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ከክልሎችና ከአዲስ አበባ ከተገኙ የንግዱ ማህበረሰብ አባላት በተገኙበት ንግግር አድርገው ነበር። ስርስሩን ይዘናል። 5 ኢትዮጵያዊ ድምጻውያን ሌጎስ ናይጄሪያ በሚካሄደው በአፊርማ አመታዊ የሙዚቃ ሽልማት እጩ ሆነዋል።
ዓለም ላይ የኢትዮጵያን ሙዚቃ ስዕል ዓለም ካርታ ላይ ማስቀመጥ አንድ ኮንትሪቢሽን አንድ አስተዋጽኦ ነው። በዚህም አመታችን ትልቅ ደስ የሚል ነገር ነው።
ሄኖክ መሃሪ ከታጩት ድምጻውያን መካከል አንዱ ነው። ይዘነዋል። ዛሬ ነሐሴ 15 ቀን ከ99 ዓመት በኋላ ለመጀመሪያ ጊዜ በተለያዩ የአሜሪካ ግዛቶች የፀሐይ ግርዶሽ ይሆናል። በሱም ዙሪያ ዝርዝር አለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። ዛሬ ነሐሴ 15 ቀን ከ99 ዓመት በኋላ ለመጀመሪያ ጊዜ በተለያዩ የአሜሪካ ግዛቶች የፀሐይ ግርዶሽ ነው። ሊንከን ሲቲ፣ ኦሬገን፣ በከፊል አይዳሆ፣ ሞንታና፣ ዌይሚንግ፣ ነበራስካ፣ አይዋ፣ ካንሳስ፣ ሚዙሪ፣ ኢሊኖይስ፣ ከንታኪ፣ ቴኔሲ፣ ጆርጂያ፣ ኖርዝ እና ሳውዝ ካሮላይና በሚባሉ ግዛቶች ነው የፀሐይ ግርዶሹ የሚታየው። በናሽቪል፣ በቴኔሲ እና በቻርሎትስቪል እንዲሁም በሳውዝ ካሮላይና፣ በሳሌም እና በኦሬገን ግርዶሹ በግዝፈት ይታያል ተብሎ ይጠበቃል። የዩናይትድ ስቴትስ ባህር ኃይል አውዳሚ መርከብ USS ጆን ማኬን ከሲንጋፖር በስተምስራቅ ማካላ ሰርጥ አካባቢ ከአንድ የንግድ መርከብ ጋር ተጋጭቶ 10 አሜሪካውያን መርከበኞች የደረሱበት መጥፋቱ ተገለጠ። 5 መርከበኞች ተጎድተዋል። የዩናይትድ ስቴትስ 7ኛው የአየር ኃይል ክፍለ ጦር ዛሬ ባወጣው መግለጫ ሚሳኤል አውዳሚው መርከብ በአካባቢው ሰዓት ዛሬ ሊነጋጋ 12 ሰዓት ከ20 ላይ ነው ከላይቤሪያ መርከብ ጋር የተጋጨው። አደጋው የደረሰው የዩናይትድ ስቴትሱ መርከብ ወደ ሲንጋፖር ወደብ መደበኛ ጉዞ ላይ ሳለ መሆኑም ተዘግቧል። ይህ በእንዲህ እንዳለ የሩሲያ ፕሬዝዳንት ቭላድሚር ፑቲን ምክትል የውጭ ጉዳይ ሚኒስትሩ አናቶሊ አቶኖቭ በዩናይትድ ስቴትስ አዲሱ አምባሳደር እንዲሆኑ ሾመዋቸዋል። ከ9 ዓመታት በላይ በዋሽንግተን የሞስኮ አምባሳደር ሆነው የቆዩት ሰርጌይ ኪስሊያንክ ይተካሉ። የዩናይትድ ስቴትስ የደህንነት መስሪያ ቤቶች ሞስኮ ባለፈው ፕሬዝዳንታዊ ምርጫ ዶናልድ ትራምፕ እንዲያሸንፉ ለመርዳት እጇን ከታለች ከሚል ድምዳሜ ላይ ደርሰው ባለበት በአሁኑ ጊዜ የሁለቱ ሀገሮች ዲፕሎማሲያዊ ግንኙነት ከቀዝቃዛው ጦርነት ወዲህ ባልታየ መልኩ አሽቆልቁሏል። ሩሲያ በምርጫችሁ አልገባውም ብላ ስታስተባብልን ቆይታለች። በናይጄሪያ ነውጠኛ ቡድን ቦኮ ሐራም የተጠለፉ ሴቶች እና ህጻናት ወደ ማህበረሰቡ መልሳ ያቋቋመችው የመብት ታጋይ ሬቤካ ዳሊ የተከበረው የሰርጎ ቬሪያ ዲማሎ ድርጅት ተሸላሚ ሆናለች። ሽልማቱ ዛሬ በተከበረው የዓለም ሰብአዊ ቀን ለናይጄሪያዊቱ እንደተበረከተ ጠቅሳ ሊሳ ስላይን ጄኔቫ ከሚገኘው የመንግስታቱ ድርጅት የአውሮፓ ማዕከል ዜናውን አድርሳናለች። ዩናይትድ ስቴትስ በጊዜያዊነት ለመምጣት ለሚፈልጉ ሩሳውያን ከሚቀጥለው ረቡዕ ጀምሮ እስከሚቀጥለው አርብ እንደ አውሮፓውያን አቆጣጠር መስከረም 1 ድረስ ለውጭ ሀገር ነዋሪ የሚሰጥ ቪዛ መስጠት ልታቋርጥ መሆኑን ሞስኮ የሚገኘው የአሜሪካ ኤምባሲ አስታወቀ። እርምጃው የተወሰደው የሩሲያ መንግስት የኤምባሲ አባላታችንን እንድንቀንስ ባስተላለፈብን ትዕዛዝ የተነሳ ነው ሲል ኤምባሲው አስታውቋል። ሩሲያ ያሉ የዩናይትድ ስቴትስ ቆንስላዎች ደግሞ የቪዛ ማመልከቻ ስራዎች ላልተወሰነ ጊዜ እንደማያስተናግዱ ኤምባሲው አስታውቋል። አስታውቋል። በመጨረሻም ባለፈው አመት ባርሴሎና ውስጥ ሰዎችን በመኪና በመግጨት ጥቃት ያደረሱትን በማደል ላይ ያሉት የስፔን የካታላ ፖሊሶች ከከተማዋ አቅራቢያ በመትከይ መንደር ላይ ያተኮረ ክትትል ላይ ናቸው። ዛሬ ላቫንጋርዲያ የተባለው ጋዜጣ እንደዘገበው ከሆነ ፖሊሶች አላረጋገጡም እንጂ ዋናው የጥቃቱ ተጠርጣሪ ተይዟል በሚል ዘግቧል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ወግ ዘገባችን እናልፈው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በእለት ገቢ ግብር ተመላይ የተሰራው ስሌት 40% ያህሉ ችግር እንዳለበት አስታወቁ። የግንዛቤ ጥረት፣ የመረጃ እጥረትና ሌብነት መንግስታቸውን ዋጋ ያስከፈለው እንደሚገኝም ተናግረዋል። በህገወጥ ንግድ የተሰማሩ አካላትንም አስጠንቅቀዋል። መለስካቸው አመሃ ከአዲስ አበባ ስርስሩን ይዟል።
ጠቅላይ ሚኒስትሩ ባለፈው ሳምንት መጨረሻ ነሐሴ 14 ቀን 2009 ዓ.ም በሸራተን አዲስ ላሊበላ አዳራሽ ወደ 1200 የሚደርሱ ከክልሎችና ከአዲስ አበባ የተገኙ የንግዱ ማህበረሰብ አባላት ጋር ውይይት አድርገዋል። በዚህ ወቅት ዋና የመወያያ ርዕሶች ሆነው ከቀረቡና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከተቹባቸው ጉዳዮች መካከል ካለፈው ወር ጀምሮ ገኖ የወጣው ችግር የግብር ጉዳይ ነው። የዕለት ገቢ ግብር ተመርን በተመለከተ ጠቅላይ ሚኒስትሩ በመንግስት ዘንድ አለ ያሉትን እውነት በዚህ መልክ ገልጸውታል።
የኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላየ ሰው ያስደነግጣል። ተመዝኖ ሲመጣ በ2000-3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተተ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት፣ የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ 40% የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል።
ከዚህ በማስከተልም ጠቅላይ ሚኒስትር ኃይለ ማርያም ተፈጽሟል የተባለውን ስህተት ለማስተካከል በተለይ በአዲስ አበባ ከተማ እርምጃዎች እየተወሰዱ እንደሚገኙ ገልጸዋል። በሳቸው አባባል የአዲስ አበባ ከተማ አስተዳደር ካቢኔ በአጠቃላይ እንዲሰማራ ተደርጓል። ከንግዱ ህብረተሰብ ጋር በየጊዜው እየተወያየም ተቀምጧል ባሉት መመሪያ መሰረት መፍትሄ ለመስጠት እየተሞከረ ነው። በሌላ በኩል ደግሞ የማኑፋክቸሪንግ ወይንም የፍብረካ ኢንዱስትሪውን ጨምሮ ለተለያዩ የኢንዱስትሪ ዘርፎችና የመሰረተ ልማት አገልግሎቶችን የማግኘት ችግርም ተነስቷል። ጠቅላይ ሚኒስትሩ በአሁኑ ነባራዊ ሁኔታ መንግስታቸው መፍትሄ ነው ያለውን አመልክተዋል።
ለምንድን ነው መንግስት ኢንዱስትሪ ፓርኮችና ኢንዱስትሪ ክላስተሮች ያስፈልጉናል ብሎ ሽንጡን ገትሮ የሚለፋው? ኢንዱስትሪዎች በተበታተኑ መጠን መሰረተ ልማት ለማቅረብ ስለማንችል ነው። ምንም ያክል ብንንጠራራ መብራት በየቦታው ማቅረብ አንችልም። አሁን ባለን አቅም አንችልም። ምንም ያክል ብንንጠራራ የፍሳሽ አገልግሎት በአንድ ባልተማከለ ሁኔታ የሚበተን ፍሳሽ መሰብሰብ አንችልም። ስለዚህ በየሰፈሩ መሬት አግኝተናልና ፋብሪካ አቋቁመናልና መብራት አምጣ ካላችሁን አንችልም ነው ምንለው። ከተበታተነ ሁኔታ እየለማ ላለውም ወደፊት ለሚለማውም ከኢንዱስትሪ ፓርኮች ጋር ተመሳሳይ የሆነ ማትጊያ ይሰጥ ብሎ ምክር ቤቱ የጠየቀውን አይሰጥም ነው መልሱ። ያለን አማራጭ ወደ ኢንዱስትሪ ፓርክና ክላስተር የምትመጣ ከሆነ ይሄው ና መሳቢያ ነው። ሌላ ቦታ እንዳይመኝ መሳቢያ ነው። ለራሱም ጭምር ማለት ነው። ለራሱ ለአልሚውም ጭምር ወሳኝ ስለሆነ ማለት ነው። ይሄ
በዚህ መድረክ ሌላው ጎልቶ የወጣው ጉዳይ የኮንትሮባንድ ወይንም የህገ ወጥ ድንበር ተሻጋሪ ንግድ ችግር ነው። በተለይ ለሀገሪቱ ከፍተኛ የውጭ ምንዛሬ በማስገኘት ለአመታት የሚታወቀው ቡና ከባድ አደጋ የተጋረጠበት ይመስላል። ጠቅላይ ሚኒስትሩ የሰሞኑን የሱዳን ጉብኝታቸውን ተመክሮ በማስታወስ ስም ሳይጠሩ በዚህ ህገ ወጥ ድርጊት ተሰማርተዋል ላሏቸው አካላት ጠበቅ ያለ ማስጠንቀቂያ ሰጥተዋል።
በቅርቡ ሱዳን ነበርኩ። አብዛኛው ሱዳን የሚገባው ቡና ኮንትሮባንድ ነው። ወደ ማዕከላዊ ገበያ 50 በመቶ የሚሆነው ነው የሚመጣው ወይ 60 በመቶ የሚሆነው ነው የሚመጣው። ሌላው ይሄደ ያለው ይሄንም ያስከዱት አንድ እግር ማዕከላዊ ገበያ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይ ደግሞ አንድ ቡድን ነው። ስለዚህ እሱን እናስተካክል የሚል እምነት አለ። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንድ ቲም አቋቁም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስቶ ነው። እጃችሁን ሰብሰብ፣ ኋላ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር የለም።
የዕለት ገቢ ግምትንና የዓመታዊ ግብር ተመንን ተከትሎ በዚህ ዓመት በአዲስ አበባም ሆነ በሌሎች አብዛኞቹ ሀገሪቱ ክፍሎች ከፍተኛ ችግር መከሰቱን የመገናኛ ብዙሃን ሲዘግቡ ቆይተዋል። ችግሩን ተከትሎም የንግዱ ማህበረሰብ አባላት አገልግሎታቸውን እስከ መዝጋት የደረሱ እንደነበሩም ይታወቃል። የአሜሪካ ድምፅ ሬዲዮ በዚህ ረገድ የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ዛሬ ከ99 ዓመታት በኋላ ለመጀመሪያ ጊዜ በተለያዩ የአሜሪካን ግዛቶች የፀሐይ ግርዶሽ ይሆናል። ኢሊኖይስ ግዛት ላይ የፀሐይ ግርዶሹ የሚቆይበት ጊዜ 2 ደቂቃ ከ44 ሰከንድ ረዥሙ ጊዜ ሆኖ ይመዘገባል። ከ12 ሚሊዮን በላይ ሰዎች የፀሐይ ግርዶሹ በሚያልፍበት መስመር ላይ ይኖራሉ ተብሎ ይገመታል። በዓመታት አንድ የሚከሰተውን የፀሐይ ግርዶሽ በአይን ለመመልከት በአሽር ሺዎች የሚቆጠሩ ሰዎች በየግዛቶቹ ተገኝተዋል። ከዚህ በኋላ የፀሐይ ግርዶሽ በዩናይትድ ስቴትስ ይከሰታል ተብሎ የሚጠበቀው እንደ አውሮፓውያን አቆጣጠር በ2024 ነው። ከቴክሳስ ወደ መካከለኛው ምዕራብ ግዛቶች እንዲሁም ኒውዮርክ፣ ኒው ኢንግላንድ፣ ኒው በርንስዊክ እንዲሁም ካናዳን ያካልላል ተብሎ ነው የሚጠበቀው የሚቀጥለው የፀሐይ ግርዶሽ ማለት ነው። በዚህ ጉዳይ ላይ ባልደረባችን ሰለሞን አባተ ሳን ፍራንሲስኮ ይገኛል። እንዲሁም ኢንጂነር ተሻገር ተስፋዬ የቶሎሱድ የግል ኩባንያ ኃላፊ ናቸው። በዚህ ጉዳይ ላይ እንግዲህ ማብራሪያ ይሰጡናል። ሰለሞን እንደምን አልክ? ከሰለሞን ልጀምር።
እና ይስጥልኝ መስታወት፣ እንደምንድናችሁ? እንደምናመሻችሁ?
እንዴነ እንግዲህ አሁን የት ነው የምትገኘው? ሳን ፍራንሲስኮ አልኩ እንጂ እንግዲህ የት ጋር እንደምትገኝ በደንብ።
ሳን ፍራንሲስኮ መሀሏ ላይ ነው ያለሁት። ሳን ፍራንሲስኮ ምብርት ላይ ነው ያለሁት። እና ልክ እንደገለጽሽው የዚህ የፀሐይ ግርዶሹ ትዕይንት ክስተት አሁን እየታየ ነው ያለው እዚህ እናንተ ጋር ዋሽንግተን ዲሲ ላይ ገና አልጀመረም። እዚህ ግን ልክ አሁን በደወልሽበት ሰዓት አሁን ዋሽንግተን ላይ ከ ቀኑ 7 ከ14 15 ደቂቃ ሊሆን ነው። እዚህ ሳን ፍራንሲስኮ ከጠዋቱ 4 ከ14 ደቂቃ ነው ያለው። አሁን ልክ ያለንበት ሰዓት በአጋጣሚ የፀሐይ ግርዶሹ ከፍተኛው ደረጃ ላይ እየደረሰ ያለበት ሰዓት ነው። ወደ 80% አካባቢ የሚጠጋ ሽፋን ነው ያላት። ሰው በጎዳና ላይ ተሰብስቦ እያየ ነው እያስተዋለ ነው ያለው። እና ይሄንን በፌስቡክም አሁን እያስተላለፉኝ ስለሆነ ከአንቺ ጋር ከተለያየሁኝ በኋላ ወደ ፌስቡክ ገጻችን ገብተው ሰዎች ማየት ይችላሉ ምን እንደሚመስል።
አዎ፣ እኛም እዚህ በቴሌቪዥን በሲኤንኤን እያየ ነው የምንገኘው። እንግዲህ ሳን ፍራንሲስኮ ይህንን የፀሐይ ግርዶሽ ለመመልከት በርካታ ሰዎች እንደተጓዙ ነው የሰማ ነው። እስቲ ያለውን ሁኔታ ንገረን።
አሁን እዚህ አየሽ፣ በጣም ብዙ ሰው ነው ያለው። እንደውም የፀሐይ መነጽር የኤክሊፕስ ወይም የግርዶሽ መነጽር ለመግዛት ሰው በጣም ብዙ ችግር ላይ ወድቋል። ባልሽ መሰረት ከአንድ ወር በፊት የመነጽር አቅርቦታቸውን መጨረሳቸውን ነው የነገሩኝ ተዘዋውሬ የጠየኳቸው አንዳንድ ሱቆች። እዚህ በነገራችን ላይ ቅድም የገለጽሻቸው ኢንጂነር ተሻገር ተስፋዬ እዚሁ ነዋሪ ናቸው። ሲሊኮን ቫሊ ነው ያሉት። አሁን የሚገኙት ማውንተን ቪ ነው። ቴክኖሎጂስት ናቸው፣ ስራ ፈጣሪ ናቸው። እሳቸውንም አግኝቻቸው ነበር በቅርቡን። አሁን መስመር ላይ ይገኛሉ። ጤና ይስጥልኝ ኢንጂነር ተሻገር፣ እንደምንድን ነው?
ሰላም አቶ ሰለሞን፣ እንደምን አለ?
እግዚአብሔር ይመስገን። እንደምን አረፈዱ? እየተከታተሉ ነው አሁን ያለውን የግርዶሽ ሁኔታ?
የሆነች ትንሽ ከሳጥን የተሰራች ማያ ዘዴ ተጥሬ በሷ እየተከታተልኩ ነው።
ልክ ነው። መነጽር ማግኘት በጣም ከባድ ነው እዚህ አካባቢ። ቀደም
በጣም አስቸጋሪ ነው። ልክ ነው።
አዎ፣ ምንድን ነው አሁን? በእርግጥ ሰማዩ ጭጋጋማ ነው፣ ደመናማ ነው። ነገር ግን ትታያለች፣ አሁንም ቢሆን ፀሐዩም ግርዶሹም በደንብ በግልጽ ይታያል። እና ምንድን ነው እየተከታተሉ እያስተዋሉ ያሉት? ምንድን ነው ስሜቶ በአጠቃላይ?
በእውነት ከጠዋት ጀምሮ ያው ሲኤንኤን እና ፌስቡክ ላይ እና ናሳ ዌብሳይት ላይ ስንመለከት ነበረ። የካሊፎርኒያ አሁን ያለንበት ሳን ፍራንሲስኮ ቤይ ኤሪያ 75% ነው ብርዶሹ የሚሆነው ተብሏል። ግን ውጪውን በምታየው ጊዜ ትንሽ እንግዲህ ሳን ፍራንሲስኮ እንደምታየው ጭጋጋማ ይመስላል። ግን ደግሞ ፀሐይ አለ፣ ደግሞ ሰማይ ላይ ደግሞ ጭጋግ የለም እና ትንሽ በቃ እንዴት ነው ትንሽ ለየት ያለ ነገር ነው እንግዲህ የሚታየው።
አዎ ልክ ነው። አሁን እንደምመለከተው እዚህ አዲስ አበባ ላይ ወደ ምሽት ሊቀርብ አካባቢ ያለው ሁኔታ ነው የማየው። የሙቀቱ መጠንም እንደዚሁ እየወረደ ነው ያለው። ወደ 60ዎቹ ውስጥ ነው ያለው አሁን በዲግሪ ፈረንሃይት። በዲግሪ ሴልሺየስ ደግሞ ወደ 15 16 ዲግሪ ሴልሺየስ አካባቢ ነው ሙቀቱ። እና ትክክል ነው እንዳሉት ትንሽ ጭጋጉ አስቸጋሪ ቢሆንም ለማየት ጥሩ ነው ያለው።
ኢንጂነርን እኔ መጠየቅ የምፈልገው ነገር ምንድነው? በርካታ ማስታወቂያዎች እየወጡ ነበር በየድረገጾች ላይ ፀሐይዋን ቀጥታ ባይናችሁ እንዳትመለከቱ በካሜራም እንዳታነሱ የሚል ነገር ነበር። እስቲ የሚያመጣውን ችግር ይንገሩኝ እንደው አጠራ አድርገው ካላስቸገር።
አዎ እንትን ፀሐይ በማንኛውም ጊዜ ያው በአይን መታየት የለበትም የሚባልበት ምክንያት ጨረሩ እንትን ጨረሩ በጣም አይንን በሚጎዳ መንገድ ነው። በኤክሊፕስ የሚኖርበት ጊዜ ሰዎች ኤክሊፕሱን ለማየት ሞር አተኩረው ወደ ፀሐዩ እንዳያዩ የሚነገርበት ምክንያት ስሜት አይኖረውም ወይም ህመም አይነት ምልክት አይኖርም እና ልክ ፀሐይ እንደሚታይ ሆኖ ግን ሬቲና የተባለውን የአይኑን ክፍል እንደሚጎዳው እና እንደሚያቃጥለው ነው የሚናገረው። እና በጣም 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 ብዙ ማስጠንቀቂያ ወጥቷል። ሐኪሞችም ይሄ ፐርማነንት ዳመጅ ያመጣል ተብሎ ስለሚጠበቅ እንዳታዩ ተብሎ በሰፊው ሲነገር ነበር።
አዎ፣ በተጨማሪም በዚህ በግርዶሹ ጊዜ የአይናችን ብረት የሚዘጋጀው ለጨለማው ነው። በጣም ተከፍቶ ስለሆነ የሚቆየው ልክ ድንገት ብርሃን በሚገባበት ጊዜ አሁን ኢንጂነር እንዳሉት ሬቲናውን ለጉዳት ሊያጋለጠው የማየት ችግር ሁሉ ሊፈጠር ይችላል። ስለዚህ በተለይ በተለይ ህጻናት፣ በተለይ ይህን ፕሮግራም እየተከታተሉ ያሉ በሙሉ ግርዶሽ ውስጥ ያሉ አድማጮቻችን ሙሉ ጥንቃቄ እንዲያደርጉ ነው የሚመከረው።
እሺ፣ በጣም ነው የማመሰግነው። እንግዲህ ወደ ሰለሞን ልመለስ። ሰለሞን፣ ወደ ሳን ፍራንሲስኮ ለፀሐይ ግርዶሹ ብቻ አይደለም የሄድከው፣ ሌላም የሄድክበት ምክንያት አለ። ምንድነው? እሷን አጠር አድርገህ ምክንያቱም ወጣቶችን ይመለከታል ብዬ ነው።
ሌሎችም አው ጊዜም ስለሌለሽ ሌሎችም እንቅስቃሴዎች አሉ። እዚህ ያሉ ኢትዮጵያውያን ማህበረሰቦችንም እንቅስቃሴ ለመሸፈን ጥረት አደርጋለሁኝ። እነ ኢንጂነር ተሻገር ያሉበትም አካባቢ በሲሊከን ቫሊ ያለው የቴክኖሎጂ ሁኔታ ምን እንደሚመስል፣ ምን እየሰሩ እንዳሉ እየጎበኘውኝ በተከታታይ ሰሞኑን አቀርባለሁ።
ሲሊከን ቫሊ ለማያውቁት ወጣቶች እንደው አጠር አድርገህ ብትገልጽልን።
ማንን?
ሲሊከን ቫሊንን ለማያውቁት ወጣቶች።
ሲሊከን ቫሊ አሁን በቅርብ የተሰጠው ስም ነው። ሳንታ ክላራ ካውንቲ ወይም አውራጃ፣ ምናልባት ኢንጂነር ተሻገር የበለጠ ያውቃሉ እዚሁ ነዋሪ ስለሆኑ እና ምናልባት እሱ ትንሽ ባጭሩ ገለጽ ያደረጉለን።
እሺ ኢንጂነር ይንገሩን።
ሲሊኮን ቫሊ የተባለው ያው አብዛኛው የቴክኖሎጂ አሰራርና ኩባንያዎች እዚህ ሰፈር ስላሉ ነው። ያው እንደምታውቁት ፌስቡክ፣ ጉግል የመሳሰሉ ትላልቅ ኩባንያዎች የተቆረቆሩት ወይም የጀመሩት ከዚህ ከሲሊኮን ቫሊ ነው እና በዩኒቨርሲቲዎቹ አማካኝነት ብዙ የስታንፈርድ ዩኒቨርሲቲ እና የካሊፎርኒያ ዩሲ በርክሊ ኢንፍሉዌንስ ሰፈር ውስጥ አለ እና አብዛኞቹ ትላልቅ ኩባንያዎች ከዚህ ስለጀመሩ ሲሊኮን ቫሊ ያሉት ያው ከሲሊኮን ኢዝ ዋን ኦፍ ዘ ኤሌመንትስ ለቴክኖሎጂ የሚያስፈልግ እና በዛ ምክንያት ነው እና የቴክኖሎጂ ማዕከል እና በዓለም ላይ የታወቀ ቦታ ነው እንግዲህ።
እሺ፣ በጣም
አመሰግናለሁ። ኢንጂነር ተሻገርን ሰሞኑንም ይዣቸው በስፋት መለታለሁ። ሰፋ ያለ ማብራሪያ ይሰጡናል። አመሰግናለሁ።
አመሰግናለሁ ሰለሞን። አመሰግናለሁ ኢንጂነር። መልካም ቀን።
መልካም ቀን። ደህና ቆዩ። በከምሽቱ 3 ሰዓት ላይ ተጨማሪ ዘገባዎችን ይዤ መለሳለሁ።
እሺ፣ እንጠብቃለን። መልካም ምሽት።
መልካም ምሽት።
እንግዲህ አድማጮቻችን እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። ሶስተኛው አመታዊ የመላው አፍሪካ ምርጥ ድምጻውያን ሽልማት በሌጎስ ናይጄሪያ ከአንድ ወር ከግማሽ በኋላ ይካሄዳል። 5 ኢትዮጵያውያን በዘንድሮ የአፍሪማ የሙዚቃ ሽልማት ላይ እጩ ሆነዋል። በባህላዊ ዘፈን ሐመልማል አባተ፣ በምርጥ የወንድ ድምጻዊ ክብሮን ብርሃኔ፣ ስንሻው ለገሰ፣ ሄኖክ ማህሪና ዋይና ወንደሰን ደግሞ በሴት ምርጥ ድምጻዊ ናቸው። ከጮቹ መካከል ሄኖክ ማህሪን አነጋግረናል። ከስፔን በጋቢና በቅርቡ በስፔን የተካሄደው የሳንስፕላሽ ፎቶቶሜሬ የሙዚቃ ፌስቲቫል ላይ 8 ድምጻውያን እንዲሁ ተመርጠው ሁለት መድረኮችን ተጫውተው ተመልካችን አስደምመው ወደ ኢትዮጵያ ተመልሰዋል። ከሄኖክ ጋር ከስፔን የስፔን ቆይታቸው ምን ይመስል ነበር? ከዛ ጀምረን ስለ አፊርማ አውርተናል። እንግዲህ ስፔን የተካሄደው ፌስቲቫል እንዴት እንደነበረ በመግለጽ ይጀምራል ሄኖክ።
እንግዲህ ስፔን ከማድሪድ የ4-5 ሰዓት በባስ መርሰን በኒካስ የምትባል ባህር ዳርቻ ያለች ከተማ ነች፣ ወጣ ያለች እዛ ነበር ፌስቲቫሉ። ኦልሞስት 11 እዛ ደረስን። ከዛ በ12 የመጀመሪያው ሰዋችንን አደረግን። በጣም የሚገርም ነበረ የህዝቡ አቀባበል። ምንም አማርኛ ማዳምጥ አውሮፓውያኖች ከተለያየ ዓለም የመጡ ሰዎች ናቸው የታደሙት፣ እና በጣም የሚገርም ጊዜ ነበረ። በ14 ደግሞ የ2 ሰዓት ረዘም ያለ ሾው ሰጠን። ጥሩ ውደት የታየበት በጣም ቆንጆ ሰው በጣም እንጂ ያደረገበት እና እንደውም ሳይጠግቡት ጨርሰን እንደጨረስ የተሰማ ምክንያቱም ሞር እያሉ መጠየቅ እስኪጀምር ድረስ መጨረሻ ላይ በጣም አስደስተናቸዋል። እኛም በጣም ቆንጆ ሾው ሰጠን። በጣም ደስ ብሎን በቃ ጨፍረን የገለጽ ነው መጨረሻ ከሾው በኋላ ና ላስት ታይም እንደነገርኩሽ ሆል ኮንሰፕት ነገር የምንድን ነው ልክ ካምፕ ያደርጋሉ። ሰመር ላይ ከቤታቸውን ትለወጠ በቃ ድንኳናቸውን ይዘው ካምፕ ያደርጋሉ። እኛም ደሴም ቲንግ ሆቴልም አልፈለግንም። ከእነሱ ጋራ ድንኳን ተሰጥቶ በአንዱ በሙሉ 3-4-2 እየሆንን ሙዚቃ ከመጫወቱ ባሻገር በጣም ደስ የሚል ጊዜ ነበር ያሳለፍነው። ለዛም ነው ዋይፋይም ኢንተርኔት ኮኔክሽንም አልነበረም ምንም ኮሚኒኬት ማድረግም ያልቻለው ለዛ ነው። እና ግን በአጠቃላይ በጣም ሰክሰስፉል የነበረ ሾው ነው። ኢትዮጵያን በደንብ ሪፕሬዘንት አድርገናል። በየዘፈኖቻችን መሀል የባህላዊ ጭፈራችንን በቃ በመጨፈር ለማሳየት ሞክረናል። እና በጣም ተደምሞ ነበር ሰው።
በጣም ደስ ይላል። እንግዲህ ከዚህ ከሙዚቃ ከማሳየቱ ወይም ሙዚቃችሁን ከማስደመጡ በላይ ደግሞ ከተለያዩ ከዓለማችን ሀገራት የመጡ የሬጌ ሙዚቃ አቀንቃኞች ወይም ድምፃውያን ወይም ሙዚቀኞች ጋር የመገናኘት የማውራት ልምድ የመለዋወጥ እንደሚኖራችሁ ነበር ባለፈው ያወራ ነው።
እንግዲህ የነበረን ቆይታ ምንድን ነው እያንዳንዷ እንቅስቃሴ የሳውንድ ቼክ የፐብሊሲቲ ጊዜ ነበረ እና የሮቶቶም ኦርጋናይዘሮች ያዘጋጁልንን የፕሬስ ሪሊዝ መድረኮች፣ የሬዲዮ የቴሌቪዥን ኢንተርቪው ጊዜያቶችም እኔ እንደ ማኔጀርነቴም በጣም እንጌዝ የሆንኩት ኦፊሻል የሆኑ ፕሬስ ሪሊዞች ላይ ለምሳሌ የስቲል ፐልስ ፍሮንት ማን እና ኪቦርዲስት ዴቪድ እኛ ጋራ ቴስቲሞኒ ለመስጠት ለምሳሌ የኢትዮጵያ ሙዚቀኞችን ለመጀመሪያ ጊዜ ነው የፌስቲቫል ሲያስተናግድ እነማን ናቸው ዴቪድ እንዴት አመጣቸው ወይም እንዲመጡ እንዴት ሪኮመንድ አደረግ ብለው እኛ መሀል ነበር እሱ ከድምፃኖች እና የባንድ አባላት ለመስጠት መድረክ ላይ ባለንበት ሰዓት።
ዴቪድ ማን ነው?
የስቲል ፐልስ እንግዲህ ስቲል ፐልስ የሚባል ትልቅ የሬጌ ባንድ አለ። በፈረንጆቹ ከ1978 ውስጥ አካባቢ የተጀመረ ባንድ ነው። ወደ ሞርዳን 40 ዓመት በላይ በጣም ትልቅ ጃይንት ባንድ ነው። በመላው ዓለም ይታወቃል። ስቲል ፐልስ የእሱ ድምፃዊ ፍሮንት ከፊት ለፊት ሆኖ የሚያቀነቅነው ዴቪድ አዲስ አበባ ከኛ ጋራ ትንሽ ሙዚቃ ተጫውቶ ነበረ መድረክ ላይ እና በጣም ወዶን ኢንካሬጅ አድርጉን በቃ ስፔን እንገናኛለን ብለው ነበር። ይሄ ለሚክስኩት ጋዜጠኞችም ያለው አዲስ አበባ ባየኋቸው ጊዜ በጣም የወደድኳቸው ባንዶች ናቸው፣ በጣም የወደድኳቸው ሙዚቀኞች ናቸው። ስለዚህ ስፔን ተዘጋጁ ለእነዚህ ሙዚቀኞች፣ በጣም ጥሩ ጊዜ ታሳልፋላችሁ ብሎ እኛን በመደገፍ ፌስቲሞኒ ሰጠ። በብዙ ጋዜጦችና የቴሌቪዥን ጣቢያዎች ለእኛ ያላቸውን ግምት ከፍ እንዲያደርግ አድርጓል የሱ ንግግር ማለት ነው። ብዙ ሬዲዮዎችና ቴሌቪዥኖች ተጋብዤንም አጫጭር ቃለ ምልልሶችን አድርጌያለሁ። በጣም ደስተኞች ናቸው። በጣም ከተጠበቁት በላይ ረክተዋል። ምክንያቱም አያውቁንም፣ በጣም ሩቅ ነን ያለ ነው ለነሱ ለሬጌ ማርኬት። ሬጌ ኢትዮጵያ ውስጥ በጣም እንደሚወደድም ብዙ ነገሮችን መናገር ነበረብን እና ወደ ጥያቄ ስለመሄድ ያው ሜይንሊ አርቲስቶቹን ቀጥታ ፊት ለፊት የማግኘት እድል ያጋጠመን ከስቲል ፐልስ ጋር ከዴቪድ ጋር ነው። በተረፈ ሌሎቹ ግን ከማኔጀሮቻቸው ጋር ከኤጀንቶቻቸው ጋር እና እንደዚህ ኢቨንት ኦርጋናይዝ ከሚያደርጉ ወሳኝ ሰዎች ጋር ግን በጣም ጥሩ ቆይታ አድርጌ ያለው ነው በበኩሌ ማለት ነው። ኢቨን ሸራቶቶም ሲኢኦዎች ጋራ አጫጭር ሚቲንግ አድርጌ ወደፊት ባለን ስራ ላይ ጥሩ መስመር ዘርግተን ተነጋግረን አድቬስ ተቀያይረን እንዲሁም ያሉንን የሙዚቃ ስራዎች አቀብለን
ነው የተመለስነው።
የሚቀጥለው አመት እዛው ስፔን ነው የሚዘጋጀው።
አሁን ምን አይነት ኮንሰፕት አለ? ኢቭን ሮቴቶምን ወደ አዲስ አበባ የማምጣት ንግግሮች ተጀምረዋል። ምክንያቱም ሚስተር ዋልተር ይህ ባለፈው እኛን ምንድን ያገናኘን ከሮቴቶም ጋር አዲስ አበባ በዚህ ያደረገ የሀገር ዜጋ ነው። አዲስ አበባ ላይ ትልቅ ስራዎችን እየሰራ ነው እና እሱ ወደ አዲስ አበባ እንዲመጣ፣ ምክንያቱም ኢትዮጵያ በዓለም ላይ ያላት ስም ከፍተኛ ነው። ብዙ ከታሪክም ከባህልም ከብዙ ነገሮች አንጻር ኢትዮጵያ ላይ ያ ኮንሰፕት መዘጋጀቱ ትርጉሙ በጣም ጥሩ ይሆናልና እሱን ወደዚህ ለማምጣት ይህን ሀሳብ አለ። እንግዲህ ስራቸው እንደሚጀምሩ አስባለሁ አሁን አዘጋጆቹ። እና ኢትዮጵያ ላይ መጣ ማለት ደግሞ ያ ብዙ ነገሮች አዲስ አበባ ላይ የሚቀጥለው አመት እናያለን ማለት ነው። ትልልቆቹን አርቲስቶች በአንድ ጊዜ በሁለት ሳምንት ጊዜ ውስጥ ብዙ አርቲስቶች ፐርፎርም ያደርጋሉ ማለት ነው። ከዛ ባሻገር ብዙ ነገር ወደ ኢትዮጵያ ይመጣል ማለት ነው። ስለዚህ ትልቅ ነገር የምንጠብቀው አዲስ አበባ መምጣቱን ነው።
አንድ አዲስ ነገር ደግሞ አለ። ሄኖክ መሀሪ ፍቅር ይሻላል በምትለዋ አንዲት ነጠላ ዜማ በአፍሪማ እጩ ሆነሃል።
እንግዲህ መሲ ባለፈው ማለት እንደዚህ በኦዲሻለው የሚለው ዜማ አልበማችን ላይ ባለችው ዜማ በኢስት አፍሪካን አርዌን ቤን ሶል አርቲስት በሚለው በመላው አፍሪካ አጭቼ አሸንፌያለሁ። አሁን ሁለተኛ ጊዜ ነው ስንታጭ እና አሁን ደግሞ ፍቅር ይሻላል እንደዚሁ ከዚሁ አልበም ላይ ፍቅር ይሻላል ምርጥ የመላው አፍሪካ የሬጌ ራጋ ዳንስ ሆል ካታጎሪ እኔና ባንዴ በግሩፕ ታጭተናል። ይህ ደግሞ በምስራቅ አፍሪካ ምርጥ ድምፃዊ በሚል ደግሞ በዚሁ ዘፈን ታጭቻለሁ እና ሁለት የደብል ኖሚኔሽን ነው። ባለፈው መብላታችን ሌላ ኤክሳይትመንት ነበር። አሁን ግን በጣም ትልቅ ፎከስ ወደ ምስራቅ አፍሪካ እየሄደ ነው እነሱም እንዳሉት ማለት ነው። ይሄ ምንድን ነው እንግዲህ ዓለም ላይ የኢትዮጵያን ሙዚቃ ስዕል ዓለም ካርታ ላይ ማስቀመጥ አንድ ኮንትሪቢሽን አንድ አስተዋጽኦ ነው። በዚህም መጣችታችን ትልቅ ደስ የሚል ነገር ነው።
መቼ ነው ያመለከትከው የነበረው?
እንግዲህ የዛሬ ሁለት ወር ነው የተከፈተው። ጁላይ ኦገስት ሙሉውን ማመልከት ይቻል ነበር። ኦፊሻሊ እነሱ ዌብሳይታቸው ላይ አፕሊኬሽን ወጥቷል። መውረድ የምትፈልጉ አድርጉ ይላሉ። የዛሬ አመቱም እንደዛ ነው ያደረኩት። አሁን እስከ ኦገስት በጣል ሰጣት ጁላይ 17 ድረስ የመምረጥ እድል ነበር። ከዛ በኋላ ተዘጋ። አሁን ጁሪ 12 ትልቅ የሙዚቃ ሰዎች ያሉበት ጁሪ ተጠቁሞ እጩዎችን አስተዋውቀዋል። አሁን ደግሞ ወደ ኖቨምበር 12 ሌጎስ ላይ ነው አዋርድ የሚካሄደው። እሱን አትንድ ለማድረግ ኖቨምበር 12 ወደ ሌጎስ ይሄዳለሁ ማለት ነው።
በጣም እናመሰግናለን ሄኖክ። መልካም እድል።
ቴንክ ዩ።
አፊርማ.org ላይ በመግባት ለኢትዮጵያውያኑ እጩ ሙዚቀኞች ድምጽ መስጠት ከዛሬ ጀምሮ አድማጮቻችን ትችላላችሁ። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት መስታወት አራጋው ነበርኩ። ዝግጅታችንን ሲያቀናብርን ከቆየው ከሞክቢል ያበሮና ከስርጭት መሐንዲሳችን ሊናስ ሲሞኮስ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በዘን በጀመር ነው ሙዚቃ እንሰናበታችሁ። But I soon learned to try. There are no more.
Sara